The Voice of America. ከቤንሻንጉል ጉሙዝ ክልልና ከኦሮሚያ ክልል ተፈናቅለው ባህር ዳር ከተማ በጊዜያዊ መጠለያ ጣቢያ ውስጥ ያሉ ተፈናቃዮች ባስከፊ ችግር ላይ እንደሚገኙ ገልጸዋል። ባለፈው ግንቦት ወር ላይ ነበር ተፈናቃዮቹ ወደ ባህር ዳር ከተማ የሄዱት። ወዲያውም ወደ የመጡበት ቀዬ እንዲመለሱ በተደረገው ጥረት ተፈናቃዮቹ ባለመስማማታቸው ቤተክርስቲያን ውስጥ ተጠልለው መቆየታቸው ይታወሳል። ከተፈናቃዮቹ መካከል ጥቂቶቹ ወደ የመጡበት ቀዬ ተመልሰው ነበር። ነገር ግን የተወሰኑት አሁንም ባህር ዳር ተመልሰው መጠለያ ጣቢያና ከዘመድ ጋር ተጠግተው እንዳሉ አረጋግጠናል ብላለች አስቴር ምስጋናው። ሰፋ ያለ ዘገባ ከባህር ዳር ልካለች።
በባህር ዳር ከተማ በተለምዶ አባይ ማዶ እየተባለ በሚጠራው አካባቢ ነው ከቤንሻንጉል ጉሙዝና ከኦሮሚያ ክልል ተፈናቅለው የመጡ ቁጥራቸው ከ500 በላይ የሚሆኑ ተፈናቃዮች የሚኖሩት። ከባለፈው ግንቦት ወር ጀምሮ መጠለያ ጣቢያው ሁለት ሲሆን አንዱ የመማሪያ ትምህርት ቤት፣ ሁለተኛው ደግሞ ድንኳን ውስጥ ነው። በተለይ ድንኳን ውስጥ ተጠልለው ያሉት ተፈናቃዮች በከፋ ችግር ላይ እንደወደቁ አስተውያለሁ። ወጣት ማህሌት እርገትና ሌሎች ተፈናቃዮችን ስለኖሯቸው ጠየኳቸው።
ያለንበት ቦታ የትልቅ ድንኳን የሚታይ ትልቅ ድንኳን አንድ ውስጥ 300 ህዝብ ነው የሚይዝ። 300 ህዝብ ነው ያለበት። በሰባቱ በትናንሽ ድንኳኖች ደግሞ 72 ህዝብ ነው ያለ። እዚህ 300 ህዝብ አንድ ድንኳን ውስጥ ተቀምጦ እያለ ተባይ ተፈጥሮ፣ ይሄ ተባይ በጣም እኛን ሌላ ስጂ ቦታ ላይ የተስቦ በሽታ ሌላ በሽታ ይመጣብናል እያለ በጣም ስጋት እየፈጠረብን ስለሆነ እኛ በጣም አስጊ ላይ ነው ያለ ነው ብዬ ነው የምገልጸው።
እዚህ ከመጣሽ ምን ያህል ጊዜ ሆነሽ?
ግንቦት 13 ነው የገባነው።
እና እንዴት ነው ኑሮ ተመችቶሻል?
ምን ይመቻል ደግሞ እዚህ ይመቻል። ሽሮ ይሄ ነው። ልጆቻችን እየታመሙ ነው። ልጅ ራሱ ታሟችን ቤት እዚህ እጅ ሰገራ ካላመጣ ይሆን ተይጂ ተመልሽ የመጣው ሰገራ ብለውም ያለኝ እስከ ዛሬ ድረስም ያው ነው። ዘክኝ ተይጂ ነበር ሰገራ አልወጣው ምን ማለት ነው? እህልም አይበላም ጡት ብቻ ነው። ጡት ደግሞ የኔ ጡት ተንግሪ በሁለት አመት ጠውቶ ተኔ ጡት አያገኝም። በሁለት አመት የኔ ጡት ይደረቅ ነው። ይሄንም በልቼ ነው እዚህ ላይ ጠላ ያለው የለው ይሄ ነው። ጭም ብቻ ጠውቶ ያልወጣውም አልወሰድኩትም።
ህጻናት ጠዋት ሽሮ፣ ማታ ሽሮ፣ ቀን ሽሮ ነው የሚበሉ እንደ አዋቂው። ማንም ምግብ እንኳን እንደ ሌላ ነገር ወይም ዳቦ ወይም እንዲህ አይበሉም። የምንበላው ከምግቡማ አንጻር ስንታከም እናንተ መድኃኒቱን እየሰጠናችሁ ነው፣ ግን ከምትበሉት ምግብ ጋራ መድኃኒቱ አልካድላችሁ ብሎ ነው እንጂ መድኃኒቱን እኛ እየሰጠናችሁ ነው እያሉ ነው። ግን አንዳንድ ያለ መማርና ያለ አማወቅ ሰዎች ደግሞ የሰጣችሁን መድኃኒት አላዳነንም ከምግቡ ጋር ስለማይደላቸው ግዜ ከጤና እንትኖች ጋርም ራስ ግጭት እየፈጠረብን ያለ እያከሙንም አላከማችንም እያለ እኛም እነሱ ምን ኮንናቸው ምግቡና መድኃኒቱ ኩላለልን እያለ ስለሆነ ነው።
የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ኃላፊ አቶ አማራ ኃይሉ ተፈናቃዮቹ ያሉበት ችግር የከፋ እንደሆነ አልካዱም።
መፈናቀል ሲኖር ምቾት ሊኖር አይችልም። ቤት ጥለሽ ነው የምትመጪው፣ ንብረት ሽናተሽ ነው የምትመጪው። ቤተሰብም በተለያየ መንገድ ሊላ የሚችልበት እድል አለ እና ከኛ አኳያ በቀን 3 ጊዜ ምግብ እናቀርባለን። አልፎ አልፎ ለህፃናትም ብስኩት፣ አልፎ አልፎ እንዲሁ ሳሙናም ብርድ ልብስም ለማቅረብ ጥረት አድርገናል። ከዛ ባሻገር ያው መጠለያ አሸራ እርግተን እዛ እንዲቆዩ ነው ለማድረግ እየሞከርን ያለ ነው። አሁን ስቃይ ላይ ነን። አልተመቸንም እንደሚሉት ያው ከነበረው ኑሯቸው ራሳቸውን የሚያስተዳድሩም ከመሆናቸው ጋር ተያይዞ ይሄ ይመቻቸዋል ብሎ መቼም ማንም ሰው ሊያስብ አይችልም። በቀን 3 ጊዜ ያው ሽሮ ነው የምናቀርበው። ጥራት ወስደንና በቀን እስከ 28 30 ሺህ ብር ነው የምናወጣው።
ተፈናቃዮቹ ወደ መጡበት ቀዬ እንዲመለሱ መንግስት በተደጋጋሚ ጥያቄ እንዳቀረበላቸው ነገሩኝ። ታዲያ ለምን አትሄዱም አልኳቸው።
በቃ ሂዱ የሚባለው ወደፊትም አይመቸንም። ወደዚያ ነው የምትሄዱ ከተባለ እስከ መቼም ተቀምጠን እዚህ ተደሳቁነን እዛ አንሄድም።
የአንድ ሰው ወይ ልጅ ወይነን የአንድ ደጋዳ ሞት ወይነን በዚህ ያበቃል።
ግን አንቺ መመለስ ትፈልጊያለሽ? አሁን
እኔ አልመለስም። ምንም ወደዚያ የምመለሰው ነገር የለኝም። ወንድሞቼን በሸራ ጠቅልዬ ቀብሬ ነው የመጣው። አልሄድም። እንግዲህ አባቴን ቀብሬበት የመጣው ወንድሞቼን ቀብሬበት የመጣው ነው። ወደዚህ አልሄድም።
የተፈናቃዮቹን ፍላጎት ለአቶ አማረ ገልጬላቸው ነበር።
ለሁሉ ተፈናቃይ አማራ ክልል ተፈናቅሎ የሚመጣ ሰው ደግሞ መሬት ሰጥቶ ክልሉ ፍጹም አይችልም። የማይችልበት ምክንያት አንደኛ መሬት የለም፣ ሁለተኛ ከክልሉ ውጭ የሚኖር በጣም በርካታ ሰው ነው ያለው። የተወሰነ አልተመቸኝም ብሎ ወይ ደግሞ የሆነ ችግር ሲደርስበት በሙሉ ይመጣል። መሬት አምጡ ይላል። ለሁሉም ሰው መሬት ከሆነ መብቱ የሁሉም ሰው ስለሆነ እና ክልሉ ከሚሸከመው አቅም በላይ ነው።
ተፈናቃዮቹ ቀድሞ ደነበሩበት ሄደው ለመኖር ጸጥታው አስተማማኝ አይደለም። ኑሮንም ሀብሮ መጀመር ይከብዳል እያሉኝ ነው።
ያው በባለፈው ያው ቡንሻንጉልጉም ሲጀ ነበር ያው ካሳ ድንገት ሄዶት ማሳደግ ያለ ብዬ ሄጄ ደግሞ አንድ ነገር የተፈጸመልኝ ነገር የለም። ስለዚህ ያው ምንም ነገር የለም የተደረገልኝ ምንም የልጆች ሶስት በተሰብጀ አንድ መፍትሄ ተሰጠ የለም። ስለዚህ ወደዚህ ወደ አማራ ክልል ደግሞ ተመልሼ የልጆች ማሳደጊያ ካሳ እንዲሰጥ ማሳደጊያ ማለት ነው። ስለዚህ ደግሞ አንድ ነገር የተባለ የለም።
ምን ያህል ጊዜ ቆይተሽ መጣሽ?
ያው ሰሞኑን ሶስት ሰንበት ነው ያለሁ እንጂ ከመጀመሪያ እንደሞ ተፈርቼ ወደዚህ ወጥቼ የተወሰነ ቀን ቆይቼ ያው እዚያ ቤት እየተሻለልሽ ነው ምናምን ሲሉ ሂጅ ነበረ። ምንም አልተሳካም። በቃ እንደ ድሮ ነው። ሰላም አልተፈጠረም።
በቃ የተቃጠሉ ቤቶች እንደሚሰሩ መንግስት ጎጆ መቋቋሚያ እንደሚሰጠን እርሻውን ቢቻል በሬ ገዛን ባይቻል ደግሞ መኪና ወቅቶ ሳይደባችሁ አዝመራችሁ እንድትከርሙ ኮንትራት አስር መኪና ለጊዜው ብለው አባዋይም ራሱ ያለውን ነገር ሲሉን እኛ እውነት መስሎን አድርሰውን በህዱ በአራተኛ ቀኑ አዝሮ ተመለሰ አባዋይ።
እንደው እርቅ ቢኖርስ ሄደህ መስራት ትፈልጋለህ? ሰላም ቢፈጠር?
አይ እኔ ምንም ነገር እኔ ምንም ያን ቦታ ላይ እኔ እንትን ማለት አልፈልግም። ግን የሄድኩትም ቤቴን ለቀበሌ ገቢ ይሆናል ምናምን ሲሉኝ ከአንድ ቦታ ሁለት ቦታ ሶስት ቦታ አለኝ ብሰራውም እዚያው ጀውላ ስለመጣሁ ለበይ በንብረቴ ማልኮራበት ሆነ በቤቴ ማላዝበት ሆነ ምን አርጋለሁ? እኔ በአገሬ ላይ መኖር እፈልጋለሁ። ላለው ነገር መጠለያም ሆነ ቦታ አግኝቼ በአገሬ ላይ እኔ ቀን ስራ ሰርቼ መኖር እፈልጋለሁ እንጂ ወደዚያ እኔ ምንም ነገር ምንም ውስጤም ላሳምነው ብለም ውስጤም አያምንም።
የክልሉ መንግስት ጊዜያዊ መፍትሄ ነው ብሎ ካስቀመጣቸው ነገሮች ውስጥ ወደ ዘመዶቻቸው ማስጠጋት ነው ይላል አቶ አማረ።
አሁን ወደዛ ለመመለስ ስጋቱ ካለ ነፃው ለሆነ አካባቢ እነዚህ ደጋዳሞ ሰቀላ ቋሪት አልፎ አልፎ ደንበጫ እነዚህ አካባቢዎች ናቸው። ምዕራብ ጎጃም አብዛኛው ተወሰኑ ምስራቅ ጎጃምም አሉ። እና ይሄን ውሳኔ ልነግር ነበር ዛሬ ሰብስበናቸው ይነባ
እነዚህ ቦታዎች አመቻችተው
አሁን ምንድነው የሚሆነው? ቦታ ማመቻቸት አይደለም። አሁን ሰሜን ወሎም ያለው ልምድ ሰዎቹ መጡ፣ ወደ ቤተሰቦቻቸው ገቡ። ሳጎት ሊሆን ይችላል። አባት እናት የሌለው ከሆነ ያደገበት ሰፈር አለ። ማንም ቢሆን እዛ ቦታ ላይ ሄዶ ለጊዜው ተፈናቃይም ስለሆነ ሰውም እርስ በርሱ የሚረዳዳ ስለሆነ የተወሰነ ጊዜ የሚቆይበትና ቀለብ ግን እኛ የምናቀርብበት ሁኔታ ይፈጠር ነው እንጂ አሁን የተዘጋጀ ነገር ኑሮ ኑሮ ቤት ተሰርቶላችሁ ግቡ አይነት ነገር ሊሆን አይችልም። እሱም አይደለም የተባለው።
ከዛ በኋላ ዘላቂ
ነው የሚሆነው ምንድነው? ስምምነት ነው። እዚህ ሀገር ላይ እንግዲህ መምጣት ያለበት ማንም ሰው የትም ቦታ ሄዶ ሰርቶ የመኖር መብቱ እንዲጠበቅ ማድረግ ነው። ጸጥታው ሲረጋጋ ሰው ወደ ቀልቡ ተመልሶ ይሄ አማራ ነው፣ ይሄ ጉሙዝ ነው፣ ይሄ ኦሮሞ ነው፣ ይሄ ትግሬ ነው ተብሎ እርስ በርስ የሚደረገው ነገር እየረገበ ይሄዳል። አሁን ያለው የመደመር የጥላቻን የማስወገድ ፍቅርን የማዳበር እንቅስቃሴ ሀገሪቱ ላይ ትልቅ ለውጥ ያመጣል የሚል ተስፋ ነው ያለው። ሁለተኛ ኮሚቴ መንግስት አቋቁሞ ከአካባቢው ጋር እንግዲህ ተወካዮችን ባሉበት የመንግስት አካላት ያሉበት ንግግር እየተደረገ ሰላም ወደ ሆነ አካባቢ ሰው እንትን ብሎ ከዛ ጥበቃ የሚደረግበት ሰው ጥቃት እንዳይደርስበት የማድረግ አቅጣጫዎች ተከትሎ ክልሉ እየሰራ ነው ያለው።
በክልሉ ባህር ዳርን ያሉትን ጨምሮ በሰሜን ወሎ ከ3000 በላይ በመጠለያ ጣቢያ ውስጥ ከዘመዶቻቸው ተጠግተው እርዳታ እያገኙ ተፈናቃዮች እንዳሉ ከጽህፈት ቤቱ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።